The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኦሮሞ ህዝብ በዚህ እንቅስቃሴ ውስጥ በሀገር ውስጥ መሆኑ በውጭ ላሉ የጋራ ትግል እንዲደረግ በጋራ ለጋራ ዓላማና ለጋራ ነጻነት እንዲታገል ጥሪ አቅርቧል። በዚህ ጥሪ ላይ ለሚሰጡ መልሶች፣ ለሚመጡ ድጋፎች፣ ለሚመጡ ትብብሮች ጥሩ መልስ አለው። የተቀናጀ ትግል ለማድረግ ጥሩ ዝግጅት አለው፣ እያደረገም ነው ያለው።
እዚህ በዩናይትድ ስቴትስ የሚገኙት የኦሮሚያ ሚዲያ ኔትወርክ ዋና ዲሬክተር አቶ ጁዋር መሐመድ ተቃዋሚዎች ስላቀረቡት የትብብር ጥሪ ከተናገሩት የተቀነጨበ ነበር የሰማችሁት። ዝርዝሩ በዲሞክራሲ ፕሮግራም ይቀርባል።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራማችን ነው።
ዛሬ ረቡዕ ታህሳስ 27 ቀን 2008 ዓ.ም ነው። ከፕሮግራሙ መሪ ንጉሡ ታምሬ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁ ሰለሞን ክፍሌና
አዲሱ አበበነን መደበኛ የዕለቱ ቅንብሮች ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜናውን አሰማለሁ። በኬንያ የሚገኘው ዓለም አቀፍ የስደተኞች ድርጅት ዩኤንኤችሲአር ቅርንጫፍ ቢሮ በሰሜን ኬንያ ተይዘው በፖሊስ ቁጥጥር ስር ያሉት ጥገኝነት ፈላጊ ኢትዮጵያውያን ዜጎች መብታቸው እንዲከበር ጠይቋል። በዛሬው ዕለት ጉዳያቸው ለፍርድ ቤት ሊቀርብ የነበረውን 28 የኦሮሞ ጥገኝነት ጠያቂዎችን ጉዳይ የዓለም አቀፉ ስደተኞች ድርጅት ዩኤንኤችሲአር ኬንያ ቅርንጫፍ መስሪያ ቤት ጣልቃ በመግባት ጉዳያቸው በጥልቀት እንዲታይ ለአንድ ሳምንትም እንዲራዘም መጠየቁን የድርጅቱ ቃል አቀባይ ዱክ ዋንቻ ለአሜሪካ ድምፅ ተናግረዋል። ይህንንም የኬንያ መንግስት መፍቀዱ ታውቋል። ባለፈው ሳምንት መጨረሻ ኬንያ 25 ጥገኝነት ጠያቂዎችን ለኢትዮጵያ መንግስት አሳልፋት ሰጥታለች የሚለውንም ዜና የኬንያ መንግስት አስተባብሏል። ገልሞ ዳዊት ዘገባውን ከናይሮቢ አድርሶናል።
እንደ ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ገለጻ ቁጥራቸው 28 የሚደርስ የኦሮሞ ተማሪዎች ናቸው በሰሜን ኬንያ ማርሳቢት አካባቢ ታስረው የሚገኙት። ተማሪዎቹ ወደ ኬንያ ተሰደው ጥገኝነት ለመጠየቅ ሲጠባበቁ የኬንያ ፖሊስ ወደ ኢትዮጵያ መልሶ ለማባረር በቁጥጥር ስር ስላዋላቸው የዓለም አቀፍ የስደተኞች ድርጅት ኬንያ ቅርንጫፍ ጣልቃ ገብቶ ጉዳያቸው ለፍርድ ቤት እንዲቀርብ የሳምንት ጊዜ እንዲሰጠው የኬንያ መንግስት መጠየቁን ቃል አቀባዩ ዱክ ሟንቻ ለቪኦኤ ተናግረዋል።
And try to ask him to delay the case until next week so that we can do an assessment first and foremost.
እንደ ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ገለጻ ቁጥራቸው 28 የሚደርስ ናቸው። ይህንን ጉዳይ ለሳምንት እንዲቆይ ጠይቀን ነው ያለ ነው። ምክንያቱም ጉዳዩን በጥልቀት እንድናይ የሕግ ባለሙያዎቻችንንም ለጥገኝነት ፈላጊዎቹ እንድንልክ ጊዜ እንድናገኝ ነው። ስደተኞቻችን በእንደዚህ አይነት ቦታ ተክተው ለመብታቸው የሚቆም እንደነ ሬፊጂ ኮንሶርቲየም ኦፍ ኬንያ ያሉ ድርጅቶችን ወደ ቦታው እንልካለን።
ባለፈው ሳምንት ኬንያ ስደተኞችን ለኢትዮጵያ ኢሚግሬሽን አሳልፋ ሰጠች የተባለውንም ጉዳይ ለኬንያ የስደተኞች ጉዳይ ቢሮ ዲአርኤ ያቀርበን የቢሮው ቃል አቀባይ ስታልኛለ ስለ ጉዳዩ ለጊዜው አስተያየት መስጠት አልችልም ብለዋል። ነገር ግን ቢሮው ናይሮቢ ላለው የስደተኞች ድርጅት ዩኤንኤችሲአር ቅርንጫፍ መስሪያ ቤት ኬንያ ስደተኞችን አልመለሰችም ሲሉ አስተባብለዋል።
We have tried to check with the government authorities and they have told us that is not true.
ለመንግስት ባለስልጣናት ስለዚህ ሁኔታ አንስተንላቸው አስተባብለዋል። እኛ ደግሞ የምንመሰረተው ከመንግስት በምናገኘው መረጃ ነው፣ በቂ መስሪያ ቤቶች በሁሉም የሀገሪቱ ቦታዎች ስላላቸው። ይህንን ጉዳይ በትክክል ይህ ነው ማለት ባንችልም እውነቱ ጋር ለመድረስ በራሳችን በኩል ጥናት እያደረግን ነው። ከመንግስት ያገኘነው መረጃ ግን ይህ ነገር በእርግጥ አለመከሰቱን ነው። በአሁኑ ጊዜ በእጃችን ያለው መረጃ በማርሳቢት አካባቢ ታስረው ስላሉት 28 የኦሮሞ ወጣቶች ነው። የእነርሱንም ጉዳይ ለመከታተል የአንድ ሳምንት ጊዜ ጠይቀናል።
በቁጥጥር ይገኛሉ ስለተባሉ የኦሮሞ ስደተኞች ለናይሮቢው ኦሮሞ ማህበረሰብ መሪ ለአቶ ሸጋ ረዶ ዳግማን ስተን እስካሁን የጥገኝነት ጠያቂዎችን ማንነትም ሆነ ያሉበትን ሁኔታ ምንም አናውቅም ብለዋል። በፊት ተያዙ የተባሉት 41 ጥገኝነት ፈላጊዎች አሁን 28 ብቻ ናቸው የተገኙት ብለን ስንጠይቃቸው በአከባቢው በቂ ለሰባዊ መብት የሚቆሙ ድርጅቶች ባለመኖራቸው እንደ ሌሎቹ ለመልሷቸው ይችላሉ በማለት ለቪኦኤ ተናግሯል። በተጨማሪም አቶ ሸጋ በማርሰቢት አካባቢ በተለይ በኦሮሞ ጥገኝነት ፈላጊዎች ላይ እየደረሰ ነው ያሉትን የሰባዊ መብት ረገጣ የዓለም አቀፉ ህብረተሰብና ጉዳዩ የሚመለከታቸው የሰባዊ መብት ተማጋች ድርጅቶች መፍትሄ እንዲፈልጉ ተማጽነዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ሶሪያ ውስጥ የሚገኙ የሰባዊ መብት ተማጋቾች እንዳስተዋወቁት ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ለመጀመሪያ ጊዜ አንዲት ሴት ጋዜጠኛን ገድሏል። ሰለባዋ በአይሲስ ቁጥጥር ስር ከሚገኝ ክልል ሆና ነበር በነጻ ጋዜጠኝነት ተዘግብ የነበረችው። የ30 ዓመቷ ሩኪያ ሐሰን ሶሪያ ውስጥ አይሲስ በሚቆጣጠረው ራካ ያለው ህይወት ምን እንደሚመስል ነበር በየለቱ የምትዘግበው። ያ ክልል አንዳንዴም ለአይሲስ የሚሰነዘር የአየር ጥቃት ይወርድበት እንደነበር ታውቋል። ሩኪያ ሐሰን አልፎ አልፎ ኒሳን ኢብራሂም በሚል ፌስቡክ ትታወቅ ነበር። ጋዜጠኛዋ የተገደለችበት ቀን በትክክል አይታወቅም። ሆኖም ሰሞኑን በተጠናቀቀው የአውሮፓውያኑ ዓመት 2015 ከማኅበራዊ ድረገጽ ላይ ጠፍታ እንደነበር ነው የተገለጸው። በእርግጥ መሞቷ የተረጋገጠው ደግሞ በዚህ ሳምንት ውስጥ ነው።
በሳውዲ አረቢያ ሪያድ ታዋቂውን የሺአይት ሃይማኖታዊ መሪ ኒሚር አልምምን በሞት ከቀጣች ወዲህ ከኢራን ጋር የተፈጠረውን ውዝግብ ለመሸምገል ሩሲያ ፈቃደኛ ነኝ አለች። በሩሲያ ዲፕሎማሲያዊ ምንጮች መሰረት ሞስኮ የሳውዲንና የኢራንን ውጭ ጉዳይ ሚኒስትሮች ለውይይት ልትጋብዝ አቅዳለች። የሁለቱ መንግስታት ውጭ ጉዳይ ሚኒስትሮች ለመወያየት ፈቃደኞች ከሆኑ እቅዳችን ስራ ላይ ዋለ ማለት ነው ሲሉ ምንጮቹ ለሩሲያው መንግስታዊ ዜና አውታር ታስ ገልጠዋል። ይሁንና የሞስኮ ካርኒንግ ማዕከል ኒኮላይ ኮዝሃኖቭ እንደሚሉት ሩሲያ ከኢራን ጋር ያላት ወዳጅነት ለሳውዲ አረቢያ የሚመቻት አይሆንም። አንድን ውዝግብ ወይም ግጭት ለመሸምገል ገለልተኛ አቋም መያዝ ያስፈልጋል ሲሉም ያክላሉ ኮዛኖቭ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሰሜን ኮሪያ አጥጋቢ ያለችውን የሃይድሮጅን ቦምብ ሙከራ ማድረጓን ዛሬ ረቡዕ አስታውቃለች። ከዓለም ሀያላን መንግስታትም ከፍተኛ ነቀፋ ተከትሎባታል። ሙከራው ራስን ከመከላከል አኳያ የተካሄደ ነው ሲል መልስ የሰጠው መንግስታዊ የሰሜን ኮሪያ መገናኛ አውታር ከዚህ አኳያ ትንኮሳና ነገር ፍለጋ ያለውን የዩናይትድ ስቴትስ የተለያዩ ሙከራዎች ጠቅሷል። ዳሩ ግን ዩናይትድ ስቴትስም ሆነች ሌሎች ምዕራባውያን የሰሜን ኮሪያውን ማስተባበያ ውድቅ አድርገው ድርጊቱን አውግዘዋል።
ባንግላዴሽ ውስጥ የሚገኘው ትልቁ የእስልምና ፓርቲ መሪ በጦር ወንጀለኛነት የተላለፈባቸውን የሞት ፍርድ የአገሪቱ ጠቅላይ ሚኒስቴር ዛሬ ረቡዕ እንዳጸናው ተገልጧል። አክራሪውን ጀማአት እስላም ፓርቲ ይመሩ የነበሩት የቀድሞ ካቢኔ አባል የነበሩት ሞቲውር ራህማን ኒዛሚ ያቀረቡት ይግባኝ ውድቅ የተደረገው በአንድ ፍርድ ሸንጎ ላይ በተሰየሙ የዳኞች ቡድን መሆኑም ታውቋል። ኒዛሚ ባንግላዴሽ ከፓኪስታን ጋር እንደ አውሮፓ አቆጣጠር በ1971 ባካሄደችው የነጻነት ውጊያ ወቅት የነበራቸውን ስልጣን መከታ በማድረግ በፈጸሙት የጅምላ ግድያ፣ ልዩ ልዩ ወከባ፣ አስገድዶ መድፈርና በንብረት ማውደም ወንጀሎች የተከሰሱት እንደ አውሮፓውያን ዘመን አቆጣጠር ባለፈው ዓመት ጥር ወር 2014 ላይ ነበር። በመጨረሻም ጀርመን ባለፈው ዓመት በ2014 መሆኑ ነው ወደ 1.1 ሚሊዮን ሰዎች በፍልሰተኛነት ድንበሯን አቋርጠው መመዝገባቸውን ገለጠች። ጀርመን ዛሬ ረቡዕ ይህን በአሃዝ ስታስቀምጠው 428,468 ሰዎች የሶሪያውን የእርስ በርስ ጦርነት በመሸሽ የፈለሱ ሲሆኑ ይህም ወደ ጀርመን ከገቡት መካከል ከፍተኛውን ቁጥር የያዘ መሆኑ ተመልክቷል። ቀጣዮቹ ከፍተኛ ቁጥር ያላቸው ሁለት አገሮች በተመሳሳይ የእርስ በርስ ጦርነት በመሸሽ ወደ ጀርመን የፈለሱ ከአፍጋኒስታን 154,046 እንዲሁም ከኢራቅ 121,662 ናቸው። በየዓመቱ የሚገቡት ፍልሰተኞች ከ2014 እንደ አውሮፓ አቆጣጠር ጀምሮ በአምስት እጥፍ ከፍ ያለ መሆኑንም ጀርመን አስታውቃለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ
የኦሮሞ ህዝብ በዚህ እንቅስቃሴ ውስጥ በሀገር ውስጥ መሆኑ በውጭ ላሉ የጋራ ትግል እንዲደረግ በጋራ ለጋራ አላማና ለጋራ ነጻነት እንዲታገል ጥሪ አቅርቧል። በዚህ ጥሪ ላይ ለሚሰጡ መልሶች፣ ለሚመጡ ድጋፎች፣ ለሚመጡ ትብብሮች ጥሩ መልስ አለው። የተቀናጀ ትግል ለማድረግ ጥሩ ዝግጅት አለው፣ እያደረገም ነው ያለው።
እዚህ በዩናይትድ ስቴትስ የሚገኙት የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር አቶ ጆዋር መሐመድ ተቃዋሚዎች ስላቀረቡት የትብብር ጥሪ ከተናገሩት የተቀነጨበ ነበር የሰማችሁት። ዝርዝሩ በዲሞክራሲ ፕሮግራም ይቀርባል። አሁን የዕለቱ አብይ ርዕስ
ሰማያዊ ፓርቲ በጸጥታ ኃይሎች የተያዙ አባሎቹና የፓርቲው ልሳን ዋና አዘጋጅ ከታሰሩበት ቀን ጀምሮ ዘመዶቻቸውም ሆኑ ጠበቆቻቸው ሊያዩዋቸው እንዳልቻሉ ገለጠ። የፓርቲው ሊቀመንበር የታሳሪዎቹ ጤንነት ጉዳይ እንደሚያሳስባቸውም ተናግረዋል። መለስካቸው አማሃ ነው ከአዲስ አበባ የዘገበልን።
የፓርቲው ሊቀመንበር አቶ ይልቃል ጌትነት ዛሬ በተለይ ለቪኦኤ እንደገለጹት የቀድሞ የፓርቲው የህዝብ ግንኙነት ኃላፊ የነበረውን አቶ ዮናታን ተስፋዬን ጨምሮ ቴዎድሮስ አስፋው፣ ፍሬው ተክሌ፣ እርሚያስ ጸጋይና ዳንኤል ተስፋዬ እንዲሁም ነገር ኢትዮጵያ የተሰኘውን የፓርቲውን ልሳን ጋዜጣ ዋና አዘጋጅ ጌታቸው ተስፋዬ በፖሊስ ቁጥጥር ስር ከዋሉ ከ15 ቀናት የማያንስ ጊዜ ያለፈ ቢሆንም እስከ ዛሬ ድረስ በምን ሁኔታ ላይ እንዳሉ አይታወቅም ብለዋል። የቅርብ ዘመዶቻቸውም ሆኑ ጠበቆቻቸው እንዲያገኟቸው አልተፈቀደም ሲሉ አቶ ይልቃል ያብራራሉ።
ማናቸውም ግን እስካሁን ድረስ መጠየቅ አልተቻለም። ልጆቻቸውንም በህገ መንግስቱ በተደነገገው መሰረት በህግ ጥላ ስር ላሉ ሰዎች የተፈቀደው ህገ መንግስታዊ መብት ለማናቸውም አልተፈቀደላቸውም። ቤተሰቦቻቸውም እስካሁን ድረስ አላገኙም። አይ ማናቸውም ቤተሰቦቻቸው፣ እኛም እንደ ፓርቲ አባልም እንደ ጓደኛ ቤተሰቦቻቸውም ጋር ቅርብ ግንኙነት አለን። ያሉበትን ሁኔታ ለማወቅ ስለሚያስጨንቀን ያሉበትም ሁኔታ ማዕከላዊ የሚባለው ልዩ ምርመራ ቦታም ስለሆነ እነሱን ለማግኘት በተደጋጋሚ ተሞክሯል። ጠበቃዎቻቸውም ሮብና አርብ ማግኘት ትችላላችሁ ይባላል ለስሙ፣ ነገር ግን ማናቸውም ማግኘት አልቻለም እስካሁን ድረስ።
አቶ ይልቃል ጨምረው እንዳስረዱት ጠበቆቹ በስፍራው ተገኝተው ሊያገኟቸው ቢሞክሩም አልተሳካም።
በህገ መንግስቱ በህግ ጥላ ውስጥ የተያዘ ሰው በቤተሰቦቹ፣ በጓደኞቹ፣ በህግ ጠበቃዎቹ፣ በሃይማኖት መሪዎቹ የመጎብኘት መብት አለው። ያም ሆኖ እንኳን ለአሰራር ነው ቢባል ሮብና አርብ ብቻ ነው ማግኘት የምትችሉ የሚል ድንጋጌ አለ። እንግዲህ አዋጅ ይሁን ደንብ ይሁን መመሪያ ይሁን አናውቅም። ያም ሆኖ ሮብና አርብ በሄዱ ጊዜ ግን ስብሰባ ላይ ነን ማስገናኘት አንችልም ነው የሚባለው። ዛሬም ጠዋት የዮናታንና የጌታቸው ጠበቃ አቶ አማሃ መኮንንና አቶ ሽብሩ በለጠ የተባሉ ጠበቃዎች ዛሬም ጠዋት ሂደው ነበር፣ ማግኘት አትችሉም ተብሎ ነው የተመለሱት።
ምክንያት ተሰጣቸው?
ምክንያቱ ስብሰባ ላይ ነን፣ ስራ ይበዛብናል፣ ማገናኘት አንችልም ነው የሚለው። ግን ይሄ በህገ መንግስቱ አንቀጽ 9 መሰረት የማንኛውም የባለስልጣን ውሳኔ፣ ልማዳዊ አሰራር፣ ደንብ፣ አዋጅ ህገ መንግስቱን እስከጣሰ ድረስ ተቀባይነት የለውም ነው የሚለው ራሱ ህገ መንግስቱ። እንግዲህ በዚህ መሰረት የእነዚህን ሰዎች ህገ መንግስታዊ መብት የሆነውን ነገር በየትኛውም አሰራር የባለስልጣን ውሳኔ መሻር አይቻልም።
ከአቶ ዮናታን በስተቀር ሁሉም ፍርድ ቤት ቀርበው ተጨማሪ የምርመራ ጊዜ እንደተሰጠባቸው አቶ ይልቃል አብራርተዋል። አቶ ዮናታንን በተመለከተ ግን ፍርድ ቤት መቅረቡ በእርግጠኝነት ባይታወቅም በጭምጭምታ ደረጃ ለሱም ተለዋጭ ቀጠሮ እንደተሰጠው ይሰማል። ይሁንና ቤተሰቦቻቸውንም ሆነ ፓርቲውን አሁንም የሚያስጨንቀው የጤንነታቸው ሁኔታ ነው ይላሉ አቶ ይልቃል።
አሁን የእኛም ሆነ የቤተሰቦቻቸው ጭንቀት በምን ሁኔታ እንዳሉ ማወቅ አልቻለም። እንዲጎበኙ ያልተፈለገበት ምክንያት በአካላቸው ላይ የደረሰባቸው ድብደባና የስነ ልቦና ተጽዕኖ ይኖራል ነው። ፓርቲውም እንደ ፓርቲ ቤተሰቦቻቸውም ጠበቆቻቸውም ያለን ስጋት እንዳይጎበኙ የተፈለገው ሰው እንዳያያቸው የተፈለገው በአያያዛቸው ላይ አንድ አይነት አስጊ ነገር አለ። ድብደባ፣ ቁስለት ወይም ደግሞ ህሌናቸውን የሳቱበት ሁኔታ እንዳለ ነው እንጂ በርቀትም እንኳን ቢሆን በምርመራ ላይ ቢሆኑ ጤንነታቸውን በሚያሳይ ሁኔታ ማየት ይቻል ነበር እና የቤተሰቦቻቸውም ጭንቀት የፓርቲውም ጭንቀት እኔም እንደ ጓደኛ በቅርብ የሚያውቀን ሰው ያሳሰበን ነገር አሁን የእነዚህ ሰዎች ያሉበት ሁኔታ አስጊና አሳሳቢ ነው የሚል ነው።
አቶ ይልቃል እንዳብራሩት በቁጥጥር ስር የሚገኙት እነዚህ ታሳሪዎች በሙሉ ፖሊስ በሽብር ድርጊት ጠርጥሯቸው የተለመደው የ28 ቀን ቀጠሮ ተሰጥቶባቸዋል ብለዋል። ስድስተኛው ተጠርጣሪ አቶ ጌታቸው ሽፈራው የሰማያዊ ፓርቲ ልሳን ጋዜጣ ዋና አዘጋጅ ይሁን እንጂ የፓርቲው አባልም እንዳልሆነ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የጦር መሳሪያ ሁከቶችን ለመቀነስ አዳዲስ እርምጃዎችን እንደሚወስዱ አስታውቀዋል። ፕሬዝዳንቱ የምክር ቤቱን ይሁንታ ሳያገኙ በፕሬዝዳንታዊ ስልጣናቸው የወሰዷቸው እርምጃዎች የአሜሪካን ሕዝብ ከፋፍሏል። ሚስተር ኦባማ በትናንትናው ዕለት ስለሚወስዷቸው እርምጃዎች በዋይት ሃውስ ቤተ መንግስት መግለጫ ሲሰጡ ባለፉት ዓመታት የጦር መሳሪያ ሰለባ የሆኑ ብዙሃን ጉዳይ ያሳዘናቸው መሆኑ ታይቶባቸዋል። የአሜሪካ ድምፁ ጄፍ ገስተር ያደረሰን ዘገባ አለ። ትዝታ በላቸው ታቀርባለች።
ፕሬዝደንታዊ ውሳኔው የሚጠይቀው ጠመንጃ ሻጮች የሥራ ፍቃድ እንዲኖራቸውና ጠመንጃ ሸማቾችም ከዚያ ቀድሞ የሰሩት ወንጀል እንዳለ የግል መዝገባቸው እንዲመረመር ነው። እርምጃው አሁን የሚሰራባቸው ህግጋትም ተፈጻሚነት እንዲኖራቸውና የአእምሮ ህመም ያለባቸው ህክምና እንዲያገኙ እንዲሁም በጠመንጃ የሚከሰት አደጋን ለመከላከል የቴክኖሎጂ ማሻሻያ ጥናት እንዲደረግ ይጠይቃል። ፕሬዝደንት ኦባማ በትላንቱ ንግግራቸው ወቅት ከሶስት ዓመታት በፊት ሳንዲ ሁክ በተባለ ኑተን ከተማ ከነቲከት ውስጥ በሚገኝ የአንደኛ ደረጃ ትምህርት ቤት ውስጥ 26 ህጻናት በአንድ ጠመንጃ አንጋች ያለቁበትን ሁኔታ እንባቸው እየወረደ አስታውሰዋል።
And by the way, it happens on the streets of Chicago every day.
ስለነዚያ ህጻናት ባሰብኩኝ ቁጥር ክፉኛ እናደዳለሁ። በነገራችን ላይ ግድያዎች እኮ በቺካጎ ጎዳናዎች ላይም በየቀኑ ይፈጸማሉ። ስለዚህ ሁላችን በአንድነት ተነስተን በድፍረት መጠየቅ ያለብን የጦር መሳሪያ ደላሎችን የሐሰት መረጃዎች እንዳይቀበል ነው። የዜጎቻችን ደህንነት እንዲጠበቅ ሁላችንም በጋራ መቆም አለብን። የክፍለ ግዛት አስተዳዳሪዎች፣ ህግ አርቃቂዎችና በንግዱ ዘርፍ የተሰማሩ ሁሉ የማህበረሰቦቻችንን ደህንነት ማስጠበቅ እንዳለባቸው መጠየቅ አለብን።
ፕሬዝደንቱ አሁን እርሳቸው ያቀረቡት ፕሬዝደንታዊ ውሳኔ በአገሪቱ ውስጥ በጠመንጃ የሚፈጸሙ ወንጀሎችን ሁሉ አያስቆምም ብለዋል። የሆነ ሆኖ እርምጃው በከፊልም ቢሆን ችግሩን እንደሚቀርፍ፣ አላግባብ ህይወትን መቅጠፍ በማስቆም ቤተሰቦችንም ከአሰቃቂ ሐዘን እንደሚያተርፍ ተናግረዋል። ጠመንጃ መያዝ ህገ መንግስቱ የፈቀደልን መብት ነው የሚሉ ግን ፕሬዝደንቱ ህገ መንግስቱን በስልጣናቸው እየሸረሸሩ ነው በማለት ያወግዟቸዋል። በቴክሳስ ክፍለ ሀገር የጠመንጃ ነጋዴ ጄምስ ሂሊን አዲሱ ህግ አስፈላጊ አይደለም ይላሉ።
We are allowed to buy weapons from individuals. Yes, they want to do some national registration, but national registration
ከግለሰቦች የጦር መሳሪያ እንድንገዛ ተፈቅዶልናል። አሁን በብሔራዊ ደረጃ ምዝገባ ማካሄድ ይፈልጋሉ። ብሔራዊ ምዝገባ ደግሞ ወደ መሳሪያ መወረስ ያመራል። ሂትለር፣ ስታሊን እና ሌሎች መሪዎችም በአንድ ወቅት ህዝቡን ለመቆጣጠር ሲሉ መሳሪያውን ቀምተውታል። አሁን እየተካሄደ ያለው ሁኔታም ይኸው ነው።
የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ፖል ራያን ሚስተር ኦባማ ያቀረቡትን የውሳኔ ሐሳብ አደገኛና ድንበሩን የዘለለ ፕሬዝደንታዊ ውሳኔ ብለውታል። እናም ህግ አውጪውን የመንግስት ክፍል በመበርበር ፕሬዝደንቱን ከሰዋቸዋል። ፕሬዝደንቱ ትላንት በዩናይትድ ስቴትስ ጠመንጃ ገዢና ሻጭ ላይ ህግ ጠበቅ እንዲል ያቀረቡት ሐሳብ ባለፉት ዓመታት በአገሪቱ በርካታ ሰዎች በጅምላ ተኩስ ከሞቱ በኋላ ነው። በቅርቡ ሁለት አሸባሪ ባልና ሚስት በሳን በርናርዲኖ ካሊፎርኒያ 14 ሰዎችን መፍጀታቸው አይዘነጋም። በቅርቡ የተካሄደ የህዝብ ሐሳብ መለኪያ ጥናትም አሜሪካውያን ጠመንጃ መግዛት የሚሹ ሰዎች ማንነት በህግ እንዲመረመር እየጠየቁ ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበ ነን።
እስከ ምሽቱ 4 ሰዓት ከእናንተው ጋር እንቆያለን።
ኢየሱስ ክርስቶስ ጌታ ይሁን ሁላችሁ።
አዲሱ ለመሆኑ ምንድን ነው የገናን በዓል አስመልክቶ ያዘጋጀህልን?
እግዚአብሔር ይስጥልኝ። አዘጋጀው እንኳን አዲስ አበባ የሚገኘው የራዲዮ መጽሔት ልዩ ዘጋቢያችን ንጉሴ አክሊሉ ነው። እኔ ነኝ ፕሮግራሙን ያቀነባበርኩለት። ነገ እንደምታውቀው በዓል ነው። በነገራችን ላይ ለበዓሉ አክባሪዎች፣ የሃይማኖት ተከታዮች በሙሉ መልካም የልደት በዓል እንላለን። ዘንድሮ ገና ታህሳስ 28 ነው የዋለው። በየአራት ዓመቱ ይሄ ያጋጥማል። የክርስቶስ ጥንተ ልደት ግን ታህሳስ 29 ነው እና 29ን አንለቅም የሚሉ ሊቃውንት ዛሬም አሉ። በጎንደር በላሊበላ በላስታ እና ቤዛ ኩሉ ዓለም ዮም ተወልደ ዛሬ ተወለደ ብለው የሚዘምሩት ሁሉ በ29 አርብ ዕለት ነው። ያ ብቻ አይደለም፣ አርብን ቀን አይቀድሱም። እንደ ጠዋት ካልተቀደሰ የሚሉ አሉና ይሄ ውዝግብ ለምንድን የማይፈታው? እርግጥ ሲኖዶስ ወስኗል በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ። ለምንድን ነው ሊቃውንቱ የሚወዛገቡት በሚል መነሻ ንጉሴ እንደው ለውይይት ቢሆን ቢረዳ ብሎ ነው ያዘጋጀውና ንጉሴ ቀጥል። በቅድሚያ እንኳን አደረሰህ።
እንኳን አብረህ አደረሰን። አዲሱ ለቪኦኤ አድማጮችም ለቪኦኤ የሁሉም ቋንቋ ሰራተኞች ሁሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እላለሁ። ልክ ነው። ይሄ የ2008 ዓመተ ምህረት የዘንድሮ የልደት በዓል ልደት 28ና 29 ተያይዞ በመምጣቱ ምክንያት ሐሙስና አርብ እያከራከረ ነው። የአንድ ሬዲዮ ጠባይ ደግሞ አንዱ ገጽታው እንዲህ አይነቶቹን አከራካሪና አወያይ አነጋጋሪ የሆኑ ነጥቦችን አንስቶ አድማጮቹን የፕሮግራሙን ተከታታዮች ማወያየት ነው እና በሁለት ጎራ የተከፈሉ ስላሉ ግማሾቹ የ28ን መከበር የሚደግፉ፣ ሌሎቹ ደግሞ የለም በ28 መከበር የለበትም በ29 የሚሉ ዛሬም ስላሉ ይሄ ደግሞ በአንድ ቦታ ብቻ ሳይሆን በብዙ ቦታ ነው። ለምሳሌ ጎንደር ብንሄድ የሊቁ የዶክተር አለቃ አየለ አለሙ ደቀ መዛሙርት የእሳቸው ተከታዮች አርብን ነው የሚያከብሩት። ላሊበላ ብትሄድ እንደው ቤተ ክህነት እርምጃ ይወስድብናል ብለው ፈርተው 28ን እንደ ህዝቡ ያከብራሉ። ነገር ግን ቤዛ ኩሎ ዓለም አይሉም፣ ክርስቶስ ተወለደ የዓለም መድኃኒት ብለው አይወርቡም። ቱሪስት ሁሉ የሚሄድበት የሚወርቡት በ29 ነው አርብ፣ ያው ጾም ሆኖ ማለት ነው። ትግራይ ተንቤን አሉ፣ አክሱም አሉ፣ ጎንደር አሉ ነው እኮ የሚባለው። ላሊበላ ራሱ በ29 ነው ቤዛ ኩሎ ዓለም የሚለው። ይሄ ሁሉ ተቃውሞ እኮ ነው። ቤዛ ኩሎ ዓለም በ28 በሉ የልደት ሁለት ምዕመናኑ ባሉበት ቢሏቸው በምንም አይነት አናረገውም አሉ።
ግን ንጉሴ እንደው እንዳላቋረጥህ እንጂ ይሄንን ሲኖዶስ በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ የወሰነው ጉዳይ ነው። ምንም እንኳ ሊቃውንቱ ቢለያዩም የእነሱን መለያየት እውቅና መስጠት ይኖርበታል ወይ ምዕመናኑ? የሲኖዶሱ ሀሳብ ለምን አይከበርም?
የሲኖዶሱ ውሳኔ መከበር አለበት። የበላይ ነው እሱ፣ ከፓትርያርኩም የበላይ ነው፣ መከበር አለበት። ግን ሲኖዶሱም ውሳኔ ላይ ስህተት አለ ነው እኮ የሚሉት እዛው ጠቅላይ ቤተ ክህነት ሊቃውንት ጉባኤ ያሉ የሊቃውንት ጉባኤ አባላት። ለምሳሌ ጾሙ ከህዳር 15 እስከ ታህሳስ 28 ይጾምና በሶስቱ ዘመናት ማቴዎስ፣ ማርቆስ፣ ሉቃስ በ44ኛው ቀን ተጾሞ በ45ኛው ነው የሚፈሰከው። በዚህ በዘመነ ዮሐንስ ግን ህዳር 15 እንደ ሌላው ጊዜ ተይዞ ጾሙ የሚያበቃው ታህሳስ 27 ቀን ነው። 43 ቀን ይሆናል። ሲኖዶሱ ራሱ ይሄ ጾም እንዲጾም ሲወስን 44 ቀን እንዲጾም ነው በአራቱም ዘመን እንጂ በአንዱ ዘመን 43 በአንዱ ዘመን 44 ብሎ የወሰነ አይመስለኝም።
በዘመነ ዮሐንስ 44 ቀን አይመጣማ። ቅድም እንዳልከው
እኮ 43 ነዋ። ታዲያ ሲኖዶሱ እዚህ ላይ ስህተት አለ ማለት ነዋ። ይሄ ነገር መስተካከል መታረም አለበት ነው የሚሉት ሊቃውንት። 43 ቀን ስለሆነ 44 ቀን ስላልሞላው ትክክል አይደለም ነው የሚሉት። ይሄ በሲኖዶስ በኩል ደግሞ መስተካከል ያለበት ነው። እንዴት ይስተካከል ወደፊት የምናየው ሊሆን ይችላል። ግን እንደ ነበረው ብሔራዊ በዓል ሆኗልና ታህሳስ 28 በዛው መከበር አለበት ነው የሚሉት።
መልካም። ለማንኛውም ለዛሬ ያለህን ከበዓሉ በፊት ለአድማጭ ልታጋራ ያልከውን ከዚሁ ጋር የተያያዘ ነውና ቀጥላ።
እንግዲህ ዛሬ እኔ ወደ ኋላ መለስ ብዬ ታሪክ ለመመልከት ሞክሬያለሁ። የዛሬ 84 ዓመት በ1924 ዓመተ ምህረት ግብፃውያኑ ሊቃነ ጳጳሳት አቡነ ሰላማ በኋላም አድዋ ከምኒልክ ጋር የዘመቱት አድዋ ዘምተው እንደገና እዛው አድዋ ላይ ድሉ የተገኘለት የቀደሱት አቡነ ማቴዎስ በኋላም ደግሞ የኢትዮጵያ ሊቀ ጳጳሳት የነበሩት ብፁዕ አቡነ ቄርሎስ ሁሉም ሐሙስና አርብ ልደት ሆኖ መከበር እንዳለበት ነው ቃላቸውን ያስተላለፉት። ለምሳሌ አንዱን ብቻ የአቡነ ቄርሎስን ለዛሬ እንመልከት። መልእክት ዘፈነዋ ቄርሎስ ሊቀ ጳጳሳት ዘመንግስተ ኢትዮጵያ ወሐዋርያሁ ለኢየሱስ ክርስቶስ ለቅዱስ ወንጌላዊ ይልና አያይዞ ቃሉ ይሄ ነው።
በምስር በቅዱስ ማርቆስ ቤተክርስቲያን ጉባኤ ተደርጎ ብዙ ጊዜ ተጠንቶ ነበር። በዚህም ዘመን የጌታችን ልደት በ28 ቀን የአማኑኤል ዕለት ይውላል። በማግስቱም በ29 ቀን ልደት ነው። ማክበር ይገባናል፣ አይጾምም። ስለ መድኃኒተ ዓለም ልደትን ማክበርና ደስታን ማድረግ ይገባናል እንጂ በዚህ በዘመነ ዮሐንስ የጌታችን ልደት አማኑኤልን በዓለ እግዚአብሔርን መጾም አይገባም። በዚሁ ቀን ጾም እንዳይሆን አቡነ ሰላማ ገዝተዋል። አቡነ ማቴዎስ የኢትዮጵያ ሊቀ ጳጳስ በዚህ ዘመን የሁለቱን ልደት በዓል እንዳይጾም አውግዘዋል። እኔም የኢትዮጵያ ሊቀ ጳጳስ አባ ቄርሎስ በዚሁ ቀን ጾም አይገባም ስል አውግዣለሁ። በዚህ ከተጻፈው ቀን የጾመ ቢኖር እንደ አባቶቼ ቃል ገዝቻለሁ።
ይሄ ነው እንግዲህ የሚለው። የዛሬ 84 ዓመት በ1923 ጃንሆይን አንግሰው በአመቱ ያስተላለፉት የውግዘት ቃል ነው። ይህን የውግዘት ቃል ያገኘሁት ሰሜን ሸዋ ደብረ ብርሃን መምሬ ዘነበ ወሰን የለ ከሚባሉ ካህን ነው። በንጉሠ ነገሥቱ መንግስት የጽህፈት ሚኒስቴር በኩል ለካህናትና ለምእመናን በወቅቱ የተበተነ ወረቀት ነው ይሄ። እንግዲህ ይሄ ውግዘት ተነስቷል አልተነሳም፣ ይሄ ሌላ ጉዳይ ነው። በአቡነ ተክለ ሃይማኖት ጊዜም እንደዚሁ የተላለፈ አለ። ጾሙ 3 ዘመን 44 ይሆናል፣ 1 ዘመን 43 ይሆናል። ለምን ይሄ ስርዓት አይበጅለትም? አንድ አይነት መልክ ለምን አይዝም የሚል ነው አዲሱ። እዛው ጠቅላይ ቤተ ክህነት ውስጥ ልሂድልህ እስቲ። የህዝብ ግንኙነት መምሪያ ኃላፊ የሆነው ካህሳይ ገብረ እግዚአብሔር ባህላዊና ክርስቲያናዊ ትውፊት በኢትዮጵያ በሚል ርዕስ ባሳተመው መጽሐፍ የሁለት ሊቃውንትን አስተያየት የ28ን ደጋፊና የ28ን ተቃዋሚ የ29ን ደጋፊ አስተያየት አስፍሯል። በመጽሐፉ ላይ በዚህ በ2008 ዓ.ም የታተመ ነው።
ህዝቡን ያውቀው ነው። እስካሁን ባለው የሲኖዶስ ውሳኔ በየአራቱ አመቱ 28 ነው የሚለው። ግን ሊቃውንቶቹ ብዙዎች ሊቃውንቶቹ አሁንም አይቀበሉትም። የጎንደር ሊቃውንቶቹም አይቀበሉትም። ከአክሱም ሊቃውንቶቹም አይቀበሉትም። በአጠቃላይ ባደረግኩት ጥናት ሊቃውንት የምንላቸው በእኛ የሀዲሳት የቡሌያት መምህራን ይሄ ነገር አይቀበሉትም። ከሌሎች እምነቶች ጋር ተያይዞ ወደ ሀገራችን ከመጡት ከፈረንጆች ጋር ተያይዞ የመጣ ነው እንጂ የቤተ ክርስቲያን ስርዓት አይደለም ነው የሚሉት። የቅዱስ ያሬድን ይጠቅሳሉ፣ የሌሎች ቅሳርም ነው ይጠቅሳሉ። 28 እንኳን የሚሉት ኔታ ያሬድ ምንድን ነው የሚሉት? ሃይማኖት አይደለም ይሄ ስርዓት ስለሆነ 28 ቢሆን ችግር የለውም ወደሚል ነው የሚያዘነብሉት። መጨረሻ ላይ የራሳቸው መከራከሪያ ነጥቦች ቢኖሩትም ይሄ የሃይማኖት ጉዳይ አይደለም። ስለዚህ አሁንም ቢሆን በኢትዮጵያ ቤተ ክርስቲያን ውስጥ 43 ስለሚሆን 44 ስለሆነ ደግሞ መሆን ያለበት ቀኑ በዚህ ተነስቼ ነው ህዝቡ እንዲያውቀው ብዬ ነው የጻፍኩትና የሁለቱም ተቃራኒ ሀሳቦችን ያሰፈርኩት
ይሄ ነው። እንግዲህ ይሄ ነገር ይጥራ ነው። ከዛሬ 3ቱ ዘመን 44 እየተጾመ 1ኛው ዘመን 43 የሆነበት ምክንያት ምንድን ነው ነው?
በ15 በመጀመሩ ነው አሁን የሁሉ ችግር የመጣውና ዘመነ ዮሐንስ ምናልባት ጾሙን በ14 መጀመር እንደ መፍትሄ ሊሆን ይችላል የሚሉም አሉ። እንደተባለው ይሄ ሃይማኖት አይደለም ስርዓት ነው።
እኔ ግን እንዴት ከኔና ከአንተ ትውልድ ይሄ ነገር አንድ አይነት ልባት ሳያገኝ ወደ ሌላ ትውልድ ይሸጋገራል? አይተን እንዳላየን፣ ሰምተን እንዳልሰማን፣ አንበን እንዳላነበብን እንዴት እንሆናለን? ግልጽልጽ ብሎ መውጣት አለበት ከሚል ነው። ለመልካም ለበጎ ነው። ይልቅ በምኒልክ ጊዜ የሆነውን ላጫውትህ ጊዜ ካለህ።
መልካም፣ ትንሽ ጊዜ አለችኝ።
አዎ፣ አጤ ምኒልክ እንዲህ ሐሙስና አርብ ገጠማቸውና ልደት ሐሙስ ተቀድሶ ተበላ። ያው ልደቱ ነው፣ በ28 ነው የሚከበረው። ይሄ ታሪክ አለው፣ ረጅም ዘመን የ700 ዓመት ታሪክ ያለው ነው። ወደ ኋላ ብንሄድና አርብ ዕለት ግማሹ ይበላል አይበላም እያለ እዛ ይሰሙና ግብር ሲገባ አይገባ ቀን ነው ጠዋት ነው የሚቀደሰው ተብሎ ክርክር ሲነሳ ወደ መምህር ደፈረሱ የሚባሉ የብሉይ የሐዲስ የመጽሐፍተ ሊቃውንት መምህር ላኩ። እንዴት ነው ዛሬ አርብ ቀን ነው የሚቀደሰው ወይስ ጠዋት ነው የሚቀደሰው? ግብርስ ይገባል አይገባም ብለው ፈረሰኛ ላኩ ነው የሚባለው። ፈረሰኛው ልክ ደርሶ የምኒልክን መልእክት ሲነግራቸው ደጉ አሉና አሽከራቸውን ጠሩና ስጋ አምጣ ከዛ ብለው ከስጋው በሉ። አለመጾማቸውንም አሳዩ። በዚህ ምክንያት ሁለቱንም ቀን ግብር እንደተደረገ ነው የሚወራው። ሌላው በአጤ ኃይለ ሥላሴ ዘመን እንደዚሁ በቅርቡ ቀደም ሲል ያነሳናቸው እነ ዶክተር አለቃ አየለ አለሙ በአንድ ወገን ጃንሆይን ይዘው ሌሎቹ ደግሞ አቡነ ባስልዮስን ይዘው በሌላ ወገን ሆነው እንደዚሁ ሐሙስና አርብ ገጥመው ሐሙስን ብሔራዊ በዓል ልደትን አክብረን አርብ ለታ ከፊሎቹ የአዲስ አበባ አድባራት ጠዋት ሲቀድሱ ከፊሎቹ ቀን ቀድሰዋል እና ይሄ ነገር 700 ዓመት ሙሉ ሲያከራክር የቆየ ነገስታት በተጽዕኖ የጣሉት እንደውም ሊቃውንቱ የሚሉት ምንድን ነው? ይሄ እኮ የ28 እኮ ይከበር የሚሉ ሰዎች ከግራኝ መሐመድ ወረራ ወዲህ የተጻፈውን ስንክሳር ይዘው ነው እንጂ 29 የሚል የለም። ያሬድ እንኳ ዮም ፍስሐ ኮነ ብሎ ለ28 አልሰራም ለ29 እንጂ ለሌሎች የያዘው ቃላት እንኳ ሲሰራ እያሉ በዚህ አይነት ነጥብ ነው የሚከራከሩት። ለማንኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እውቅና ሰጥታ የምታከብረው የልደት በዓል ሐሙስ ታህሳስ 28 ቀን 2008 ዓመተ ምህረት እንደ ተለመደው በብሔራዊ ደረጃ የሚከበር መሆኑን ለማስታወስ እንወዳለን።
ንጉሴ አክሊሉን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የአዲስ አበባና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ ከአንድ ዓመት ከስድስት ወር በኋላ እንደገና ያገረሸው ተቃውሞ ዛሬም ቀጥሎ ውሏል። የኦሮሚያ ዝግጅት ባልደረቦች በምዕራብ ሐረርጌ ሂርና ሐሮማያ፣ በባሌ ዞን ሮቤ ከተማ፣ ስሬ፣ ነቀምቴና ሻሸመኔ ነዋሪዎችና ፖሊስ አነጋግረው ያጠናቀሩት ዘገባ አለ። ጽዮን ግርማ ታቀርበዋለች።
የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ንድፍ ተግባራዊ ይደረጋል መባልን ተከትሎ ተቀስቅሶ የነበረው ተቃውሞ ከአንድ ዓመት ተኩል በኋላ እንደገና ገርሽቶ በምዕራብ ሸዋ ዞን ዶንዲ ወረዳ የሚገኘው ጭሊሞ ደን ለግለሰብ ተሸጧል። በዚህ ወረዳ ለሚገኘው ግንጭ ትምህርት ቤት የተሰጠውን የማስፋፊያ ቦታ የካቢኔ አባላት ተከፋፍለውታል። እንዲሁም ማስተር ፕላኑንም ባይጸድቅ የኦሮሚያ ከተሞች ማሻሻያ አዋጅ በክልሉ ምክር ቤት ማለትም በጨፌ ኦሮሚያ በኩል ጸድቋል በሚሉ የተቃውሞ መነሻዎች ከህዳር ወር አጋማሽ ጀምሮ በኦሮሚያ ክልል የተለያዩ ከተሞች ተቃውሞ ቀጥሏል። በዚህ ተቃውሞም የኦሮሞ ፌዴራሊስት ኮንግረስ ፓርቲ እስካሁን ከ100 ሰው በላይ ህይወት መጥፋቱን፣ በርካታ ሰዎች መቁሰላቸውን እንዲሁም ቁጥራቸው ከ4000 በላይ የሚደርሱ ሰዎች መታሰራቸውን ሲገልጽ፣ በመንግስት በኩል የተቃውሞ ሰልፉ በተካሄደበት የመጀመሪያ ሳምንታት 5 ሲቪሎችና 4 ፖሊሶች መሞታቸውን ከገለጸው ውጪ ሌላ የተባለ ነገር የለም። ይህ ተቃውሞ መንግስት ወሰድኩት ባለው እርምጃ የተረጋጋ መስሎ የነበረ ቢሆንም ካለፈው ሳምንት ጀምሮ ግን በኦሮሚያ የተለያዩ ከተሞች በድጋሚ መቀስቀሱ እንዲሁም የሰው ህይወት እየጠፋ መሆኑን የአይን እማኝ ነን ያሉ አስተያየት ሰጪዎች እየተናገሩ ነው። አሁን ይህ ተቃውሞ የታሰሩ ሰዎች ይፈቱ፣ ህይወታቸው ለጠፉ ሰዎች ፍትህ ይሰጥ የሚል መፈክር ተጨምሮበት በዛሬው ዕለትም በምዕራብ ሐረርጌ ሂርና፣ በሐሮማያ፣ በባሌ ዞን ሮቢ ከተማ፣ ስሬና ሻሸመኔ የተቃውሞ ሰልፎች መደረጋቸውን፣ በተጨማሪም በነቀምቴ አንድ የወለጋ ዩኒቨርሲቲ ተማሪ አስክሬን በወንዝ ውስጥ ተጥሎ መገኘቱን ከተማሪዎችና ከሆስፒታል የተገኘ መረጃ ያመለክታል። በምስራቅ ሐረርጌ ሂርና ከተማ በትናንትናው ዕለት ነዋሪዎች ስለተፈጠረው ሁኔታ ሲናገሩ ተማሪዎች የተቃውሞ ሰልፍ ለማድረግ በዝግጅት ላይ ያሉ ፖሊስ ይህ የአሸባሪዎች ድርጊት ነው፣ ምንም አይነት ሰልፍ ማድረግ አትችሉም በሚል ክልከላ እንዳደረገባቸውና ከዚያም በድብደባ እንደበተናቸው ይገልጻሉ። ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ የሐሮማያ ባቴ ነዋሪ ናቸው። ስለ ሁኔታው ሲገልጹ በተመሳሳይ የባቴ ሁለተኛ ደረጃ ትምህርት ቤት ተማሪዎች ላይ እርምጃ እንደተወሰደ ይናገራሉ።
ያማስ አርማ ገነና ተናወል ገይ ጉዳኝ ጆሌ በሩንሰት ገይ ቢሳጀን
gaafa deebisan mitumu haadhaa gabbaan geessuu qabanii dirqama iddoo rakkan hin qabanii dirqama isaanii fudhanii geessuu gaafa isaan geessanii gaafa.
ልጆቻችንን ወደ ትምህርት ቤት እንድንልክ ያስገድዱናል። ሲሄዱ ደግሞ መግረፍ ማባረር ነው ስራቸው። አሁን ዛሬ ጠዋት እንኳ ስብሰባ ጠርተው ሲያበቁ ልጆቹን ወደ ትምህርት ቤት መልሱ አሉን። እናትና አባት በግዴታ ልጆቻቸውን ወደ ትምህርት ቤት ይልካሉ። ከዚህ በተረፈ ከትምህርት ቤት የቀረሰው 3 አመት ይቀጣል ብለው ስብሰባ ላይ አስፈራርተውናል።
በሌላ በኩል በባሌ ዞን የሮቤ አንደኛ ደረጃ ትምህርት ቤት ተማሪዎች በዛሬው ዕለት ለተቃውሞ ሰልፍ መውጣታቸውንና በፖሊስና በጸጥታ ኃይሎች መደብደባቸውን አንድ ስሙን መጥቀስ ያልፈለገ ተማሪ ገልጿል። ቁጥራቸው ያልታወቁ ተማሪዎችም መታሰራቸውን ይናገራል።
ካም ኤሌመንታሪ ኩሌት ከይት ያራ ዮሊን ሂሪኖ ምናገባቴ ቡና ባንኪ ድረስቴቹ አጋ በከኛ ወክለ ገዳጋ ቶታሊቴቹ ኦሮሚያን ተነማል ይራቱ መከራ ጉባ ደንቲ ከናፉዩ በቃ ሰኒፈ መከይቲ ፌደራል
ማሊክ በሮቤ አንደኛ ደረጃ ትምህርት ቤት አካባቢ ልጆች ሰልፍ ወጡ። ከዚያም ከቡና ባንክ እስከ ቶታል ድረስ ተማሪዎች ኦሮሚያ የኛ ነች የሚል መፈክር እያሰሙ ሲሄዱ ፌደራል መጥቶ ልጆቹን ማባረር ጀመረ። ከዚያ በኋላ ፖሊስ ያገኘውን ማባረር መደብደብ ማሰር ጀመረ።
የባሌ ዞን ምክትል አስተዳዳሪ አቶ ሰለሞን ፎዬ ስለተካሄደው ሰላማዊ ሰልፍና ደረሰ ስለተባለው እስራትና ድብደባ የሚያውቁት ነገር እንደሌለ የተባለው ነገር ሁሉ ውሸት መሆኑንና የመማር ማስተማር ሂደቱ በሰላም እየተከናወነ እንደሆነ ተናግረዋል። በሌላ በኩል በመስራቅ ወለጋ ነቀምቴ ከተማ የሚገኘው የወለጋ ዩኒቨርሲቲ ተማሪ ነበረ ሆራ በንቲ የተባለ ዛሬ ጠዋት አስክሬኑ በዚያው ዩኒቨርሲቲ አቅራቢያ ከመገኝ ሀዲያ የሚባል ወንዝ ውስጥ መገኘቱንና ያካባቢው ነዋሪዎችና የነቀምቴ ሆስፒታል የተገኘ መረጃ ጠቁሟል። ተማሪው ከትናንት በስቲያ በዩኒቨርሲቲው ግቢ ውስጥ አለመታየቱን ጓደኞቹ ተናግረዋል። ነገር ግን ህይወቱ ማለፉንና አስክሬኑ ዛሬ ጠዋት 3 ሰዓት ተኩል ላይ ለምርመራ ወደ ነቀምቴ ሆስፒታል መወሰዱን የሆስፒታል ምንጮች ገልጸዋል። የተከሰተውን ለማረጋገጥ ወደ ዞኑ ፖሊስ ደውለን የምስራቅ ወለጋ ዞን ወንጀል መርማሪ ኮማንደር ማርጋ ጋርቢ የሚከተለውን መልስ ሰጥተውናል።
ኤ ዲሚቲ ጎዲና ወለጋ ባከሳ ላይ እንደ ነገራታ ናን ኩባንቀውስ ዋንሳሲ ንግራሚቲ አንልንዴኩ
ማንነን እንደምትጠይቅ ያውቀሻል? ኮማንደር ነኝ። አዎ ይሄ ምስራቅ ወለጋን የሚመለከት ጉዳይ አይደለም። ምንም የማውቀው ነገር የለም። እኛ ዘንድ አይደለም። የነቀምቴ ፖሊስ አስተዳደርን ጠይቂ።
የተማሪው አስክሬን ለምርመራ የተላከበት ሸኝ ደብዳቤ ተፈርሞ የወጣው በነቀምቴ ከተማ ፖሊስ ሳጅን አብደና ሆርዶፋ መሆኑን መረጃው ስለደረሰን ምላሻቸውን እንዲሰጡን ወደ እርሳቸው ደውለን ነበር። ነገር ግን በሳቅ በታጀበ መልስ እርሳቸው መሆናቸውን ካረጋገጡልን በኋላ ስልኩን ዘግተዋል። የተማሪ ሆራ ቤንቲ አስክሬን ለተጨማሪ ምርመራ ወደ ሚኒሊክ ሆስፒታል መላኩን ከነቀምት ሆስፒታል ያገኘነው መረጃ አረጋግጧል።
አድማጮች ወደ ቀጣይ ዝግጅት ከመተላለፋችን በፊት ሙዚቃ እናስማችኋለን። ማህሙድ አህመድ
ከሷ ዜና በቀር
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ዲሞክራሲ በተግባር የኦሮሞ ህዝብ ለሰብአዊ መብቶች መከበር የሚያካሄደው ትግል የሁሉም ኢትዮጵያዊ ትግል መሆን አለበት። ለፍትህና እኩልነት ሲታገል የሚደርስበት ስቃይ ሁላችንንም ሊያመን ይገባል በሚል ኢትዮጵያውያንን የሚያስተባብር ጥሪ በስፋት እየተካሄደ ነው። ሰለሞን ክፍሌ ሁለት የትብብር ጥሪውን አስተባባሪዎች ጋብዞ አነጋግሯል።
እንግዶቼ አቶ ነአምን ዘለቀ የአርበኞች ግንቦት ሰባት የውጭ አመራር የውጭ ግንኙነት ኃላፊ፣ አቶ ጆዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዋና ዲሬክተር ናቸው። ለትብብራችሁ በቅድሚያ አመሰግናለሁ።
አመሰግናለሁ ሰለሞን።
አቶ ነአምንን ላስቀድም። የአማራና የኦሮሞ ብሔረሰብ አባላትን ብቻ ሳይሆን ሁሉንም የኢትዮጵያ ብሔር ብሔረሰብ አባላት የሚያስተባብር ጥሪ ሲቀርብ ይህ የመጀመሪያው እንዳልሆነ ይታወቃል። የትብብር ጥሪው በአንድ ብሔረሰብ ላይ ደግሞ ብቻ ያነጣጠረ አይደለም፣ በአጠቃላይ የዲሞክራሲ ጥያቄ ላይ ሁሉንም ኢትዮጵያዊ የሚያሳትፍ ትግል እንደሆነ ነው የተገለጸው። ትብብር ስትሉ ምን ማለት ነው አቶ ናምን?
እንግዲህ እንደሚታወቀው ሰሞን ዛሬ በልዩ ልዩ ኦሮሞ አካባቢዎች የወያኔ አርነት ትግራይ ፍርሃት መጠነ ሰፊ የመብት ረገጣ ያደረገ በብዙ መቶ የሚቆጠሩ ዜጎቻችን ተገለዋል። በብዙ ሺህ የሚቆጠሩ የኦሮሞ ልጆች ታስረዋል። ብዙ ግፍ፣ ብዙ በደል እየተፈጸመ ነው። የኦሮሞ ህዝብ ከዚህ ስርዓት ጋር ግብግብ እያደረገ ነው። ይህ ደግሞ ባለፉት 4 ዓመታት መጠነ ሰፊ የመብት ረገጣ በመካሄዱ የገነፈለ ብሶት ነው። የማስተር ፕላን ብቻ ጥያቄ አይደለም። ይህ ጥያቄ ደግሞ የሁሉም የኢትዮጵያ ህዝቦች ጥያቄ በመሆኑ ሁሉም የኢትዮጵያ ህዝቦች፣ ብሔሮች፣ ብሔረሰቦች በተለይ ደግሞ ትላልቆቹ ብሔረሰቦች አማራውና ኦሮሞው በጋራ ሆነው ለሀቀኛ ዴሞክራሲያዊ ስርዓት፣ ለሀቀኛ ፌዴራሊዝም፣ ለህግ የበላይነትና መብት በሙሉ ኃይላቸው ተባብረው ይህንን ስራ ማስወገድ እንዳለባቸው ተማምነን ወደዛ አቅጣጫ ትብብሮች እንዲደረጉ ልዩ ልዩ እንቅስቃሴዎች እያደረግን ነው።
አቶ ጀዋር መሐመድ ጋር ልሂድ። ጥሪው ከኦሮሞ ብሔረሰብ አባላት በኩል ምን አይነት ምላሽ እያገኘ ነው? በቅድሚያ ግን አቶ ጀዋር፣ አሁን እየተካሄደ ያለው የተቃውሞ እንቅስቃሴ ለዚህ አዲሱ የትብብር ጥሪ መንስኤ ወይም ምክንያት ሆኗል ይላሉ?
እንግዲህ የኦሮሞ ህዝብ ይህ ስርዓት ከመጣ ጀምሮ በየጊዜው የተለያየ ትግል ሲያደርግ ነበረ። አሁን ደግሞ ስርዓቱ ከመብት ገፋፋ አልቆ የኦሮሞ ህዝብ መንጡራ ሀብት የሆነውን መሬት በስፋት የመዝረፍ ስራ ውስጥ ገባ። በገጠሩ በኢንቨስትመንት ስም ገበሬውን እያፈናቀለ ለራሱ ለህወሀት ነጋዴዎች እና ለውጭ ለሚመጡ ነጋዴዎች ያከፋፍላል። በአዲስ አበባ ከተማ ደግሞ አዲስ አበባ በማስፋፋት ስም መሬት ከገበሬው እየተነቀለ ይቸረቸራል። እና የኦሮሞ ህዝብ ይሄ ሊበቃ ይገባል ብሎ የተነሳበት መጠነ ሰፊ እንቅስቃሴ እያደረገ ነው። በዚህ እንቅስቃሴ ውስጥ በሀገር ውስጥም ሆኑ በውጭ ላሉ የጋራ ትግል እንዲደረግ በጋራ ለጋራ አላማና ለጋራ ነጻነት እንዲታገል ጥሪ አቅርቧል። በዚህ ጥሪ ላይ ለሚሰጡ መልሶች፣ ለሚመጡ ድጋፎች፣ ለሚመጡ ትብብሮች ጥሩ መልስ አለው። የተቀናጀ ትግል ለማድረግ ጥሩ ዝግጅት አለው፣ እያደረገም ነው ያለው። እስካሁን የኢትዮጵያ ህዝብ በኢትዮጵያ ውስጥ በተለያየ ቦታ ላይ ያለው ህዝብ በጣም ከፍተኛ ትብብር አድርጓል። እንደሚታወቀው ይሄ መንግስት ህዝብን እያጋጨ ነው ስልጣን ላይ የቆየው። ይህ ንቅናቄ ሲመጣ በህዝቦች መካከል ግጭት እንዲፈጠር ብዙ ሞክረዋል። በዩኒቨርሲቲዎች ውስጥ ተማሪዎችን በብሔር ከፋፍሎ ለማጋጨት፣ በኦሮሞ ተማሪዎች ላይ ሌሎችን ለማጋጨት ያስደረጉት ትብብር ንቅናቄ እንዲከሽፍ አድርጓል። ምክንያቱም የሌላ ብሔር ተማሪዎች አንነካም፣ ይሄ የኦሮሞ ተማሪዎች ጥያቄ ነው፣ ለእነሱ መልሱን ስጧቸው፣ እኛን አታጋፍጡን ብለው እምቢ ያሉበት ሁኔታ ታያለ። በዲላ ዩኒቨርሲቲ፣ በተለያየ ዩኒቨርሲቲ የአካባቢውን ማህበረሰብ በኦሮሞ ተማሪዎች ላይ ለማነሳሳት የተደረገው ሙከራ ከሽፏል። እንደዚሁም በወሊሶ አካባቢ የተደረገው በአማራና በኦሮሞ ላይ ለማጋጨት የተደረገው ከሽፏል። እና የኦሮሞ ህዝብ ጥሪ አድርጎ ያን ጥሪ የኢትዮጵያ ህዝብ በስፋት ስለተቀበለው እና ትርጉም እያደረገ ስላለ ስፋት እያመሰገነ ያለበት ሁኔታ ነው ያለው።
አቶ ናምን ጋር ልመለስ። የትብብሩ አስፈላጊነት እንደጠቀሳችሁት ሆኖ ግቡ ወይም አላማው ምንድን ነው?
መሰረታዊ ግቡ ኢትዮጵያ ውስጥ ዘለቄታ የሆነ መፍትሄ ማምጣት ነው። ይኸውም ሀቀኛ ትክክለኛ ዴሞክራሲያዊ ስርዓት በኢትዮጵያ ውስጥ እንዲመሰረት፣ የህዝቦች የብሔሮች የብሔረሰቦች እኩልነት በትክክሉ እንረጋገጥበት፣ የህግ የበላይነት የሚሰፍንበት፣ የዜጎች መሰረታዊ መብቶች የሚረጋገጡበት ሁሉን አቀፍ የሆነ ዴሞክራሲያዊ ስርዓት መመስረት ነው። የህዝቡ መብት የህዝቡ ነጻነት የሚረጋገጥበት የኦሮሞ ህዝብ፣ የአማራ ህዝብ፣ የሁሉም ህዝቦች ዛሬ ወያኔ ስርዓት 24 ዓመት የቀጠለው አማራውና ኦሮሞን እያናከሰ ህዝቦችን እያጋጨ በሁሉም ህዝቦች ላይ መጠነ ሰፊ ጥቃት እያደረገ የቀጠለ ስርዓት ነው። ይህ ስርዓት ካልተወገደ ኢትዮጵያ ውስጥ ሰላምና መረጋጋት አይመጣም። ይህን ደግሞ ማድረግ የምንችለው በጋራ ሆነን ይህን ስርዓት ታግለን ዴሞክራሲያዊ ስርዓት ስናመጣ ነው። የኦሮሞ ህዝብም ጥያቄ ይሄ ነው። የሌሎችም ህዝቦች ጥያቄ ይሄ ነው። በዚህ በኩል ከበርካታ የኦሮሞ የፖለቲካ ድርጅቶች እና ስብስቦች እንዲሁም ታዋቂ ግለሰቦች ጋር እየተነጋገርን በተለይ አማራውና ኦሮሞው በጋራ ሆነው መታገል ኢትዮጵያ ውስጥ ለሚመሰረተው ዴሞክራሲያዊ ስርዓት ትልቁ ዋስትና ነው። ይህንን ስናደርግ ደግሞ ዴሞክራሲያዊ ስርዓት ለሁሉም የሆነች ኢትዮጵያ፣ የሁሉም ህዝቦች እኩልነት የተረጋገጠባት ኢትዮጵያ፣ የሁሉም ዜጎች ነጻነት የተረጋገጠባት ኢትዮጵያ፣ መብታቸው የተከበረባት ኢትዮጵያ እንድትመሰረት ነው። በዚህ ደግሞ ከበርካታ ቡድኖች፣ ስብስቦች፣ የፖለቲካ ኃይሎች ጋር እየተነጋገርን ነው። ወደዛ አቅጣጫ ነው የምናመራው።
አቶ ጀዋር ጋር ልመለስ። እንደሚያውቁት ብዙ ጊዜ የትብብር ጥሪ ይቀርብና አንዳንዴ ችግሩ የኦሮሞ ህዝብ እኮ የመጨረሻ ግብ መገንጠል በመሆኑ እንዴት ተባብረን አገርን በታትናለን የሚል ነው። እርግጥ በቅርቡ የኦሮሞ ፌዴራሊስት ፓርቲ ዋና ጸሐፊ አቶ በቀለ ነጋ ለቪኦኤ ሲናገሩ እኛ እስከምናውቀው ድረስ የኦሮሞ መገንጠል ጥያቄ ሽታው እንኳ የለም ብለዋል። የእርስዎን ግምገማ በዚህ ጥያቄ ላይ?
ዛሬም ሆነ ትላንትና የኦሮሞ ህዝብ እያለ ያለው በስልጣን ላይ ያሉ መንግስቶች እኔን መዝረፍ፣ እኔን ማሰር፣ ሰው መግደል ያቁሙ ነው። የአሁኑም እንቅስቃሴ ቢሆን በፈጣሪ በሰጠን አንጡራ መሬት ላይ እየነጠቃችሁ እናንተ ሀብታም እየሆናችሁ እኔ ድሀ፣ እናንተ ባለ ሀብት እኔ ዘበኛ አርሁን የሚል ትግል ነው እያካሄደ ያለው። ለኢትዮጵያ አንድነት አደጋ የሚሆነው ለኢትዮጵያ አንድነት አደጋ የሚሆነው ብሔሮች ሲጨቆኑ፣ ብሔሮች በብሔራነታ በብሔራቸው ተለይተው ሲጨቆኑ፣ ሲገደሉ፣ ሲዘረፉ፣ አብረው በመኖር ላይ ተስፋ እየቆረጡ የሚሄዱበት ሁኔታ ነው የሚፈጥ። ስለዚህ ለኢትዮጵያ አደጋ የሚሆነው ለኢትዮጵያ አንድነት አደጋ የሚሆነው ለአካባቢ ሰላም አደጋ የሚሆነው በኦሮሞ ላይ በግልጽ በመንግስት ታውጆ እየተደረገ ያለው ጦርነት ዘረፋ እንጂ የኦሮሞ ህዝብ ጥያቄ አይደለም። የኦሮሚያ እኮ የብሔር ብሔረሰቦች ሀገር ነች። ኦሮሚያ ውስጥ የሌለ አንድም የኢትዮጵያ ብሔር የለም። በኦሮሚያ ውስጥ የሌለ አንድም የሃይማኖት ግብን የለም። የኦሮሞ ህዝብ ይሄ ሁሉ ህዝብ እየፈለሰ በኦሮሞ መካከል መጥቶ ሲኖር አንድም ቀን ውጡልናል አለ። ወደፊትም ውጡልን አይልም። ወደፊትም የኢትዮጵያ ብሔር ብሔረሰቦች ይቅርና ከሌላ አፍሪካ፣ ከኤዥያ፣ ከየትም አካባቢ ሊኖርም ይገባል። ሰው ማለት ሀብት ነው። ከሌላው ጋር መጥቶ ከኦሮሞ ጋር መኖር ይችላል። ኦሮሞ ከሌላው ጋር መኖር ይፈልጋል። መኖርም አለበት። መኖርም ግዴታ ነው። ኦሮሞ እያለ ያለው ምንድን ከየትም መጥቶ ከማንኛውም ቦታ የመጣም ሆነ ከራሱ ውስጥ የበቀለ አምባገነን እየጨቆነ፣ እየዘረፈ፣ እየገደለ የራሱን ጥቅም ብቻ እያስጠበቀ የህዝብን ጥቅም እየናደ በስልጣን ላይ መቆየት የለበትም ነው። በኦሮሞ ህዝብና በህወሓት መካከል ያለው ትግል በኦሮሞ ህዝብና በትግራይ ህዝብ መካከል ያለ ትግል አይደለም። ኦሮሞ እያለ ያለው ምንድን ነው? በእኛ መሬት እኛን እያፈናቀላችሁ፣ እኛን እያሳደዳችሁ፣ እኛን እየገደላችሁ፣ እኛን እያሰራችሁ፣ የራሳችሁን ሰዎች እያመጣችሁ፣ እያሳፈራችሁ፣ ሀብታም እያደረጋችሁ የምትሄዱበት የፖለቲካና የኢኮኖሚ ስርዓት ተቀባይነት የለውም። እኛ በቀያችን የበይ ተመልካች አንሆንም ነው እያለ ያለው። ይሄ መድሏዊ የሆነ የኢኮኖሚ ፖሊሲ፣ ይሄ መድሏዊ የሆነ የፖለቲካ ፖሊሲ መገርሰስ አለበት፣ ተቀባይነት የለብን ነው እያለ ያለ እንጂ የኦሮሞ ህዝብ ሀገር እንበታት ማለት ነው። መጨረሻ ላይ አንድ ነገር ለልጠፍልህ ሰለሞን፣ በየገጠሩ ሁሉ እንቅስቃሴ እየተካሄደ ያለ የትግራይ ማህበረሰብ በየሰፈሩ ሁሉ አለ፣ በየቦታው ሁሉ አለ። ሰው እየገደለ ያለ ከትግራይ የመጣ ወታደር ነው። ሰው እየገደለ ያለ የትግራይ ጀነራል ነው። ሰው እያሰጀ ያለ የትግራይ ፓርቲ ነው። እንደዛ ሆኖ እያለ አንድ ትግሬ አንድ የትግሬ ዜጋ አንድ ሰው አልቆሰለም። አንድ ሰው ጥቃት አልደረሰበትም በኦሮሚያ ውስጥ።
ይህ የኦሮሞ ህዝብ ምን አይነት ክብር ያለው ሰው፣ ለህይወት ክብር ያለው፣ ለሌላው ማህበረሰብ ብሔረሰብ ክብር ያለውና ለዓላማው የጠና ዓላማውን አጣርቶ የሚያውቅ የኦሮሞ ህዝብ ጠላት መንግስት እንጂ ሌላ ብሔር እንዳልሆነ በተጨባጭ ያሳየው ነው።
አቶ ነአምን በዚህ ጥያቄ ላይ ማከል የሚፈልጉት አለ መሰለኝ። እሺ፣
ማስታወቅ ያለበት ግልጽ መሆን ያለበት ኦሮሞ ለዚች ሀገር ህይወቱን ደሙን እና አጥንቱን ለኢትዮጵያ የገበረ ህዝብ ነው። ትልቅ ህዝብ ነው። ኦሮሞ የኢትዮጵያ ግንድ ነው። የመገንጠል ጥያቄ አይደለም። አሁን ጃዋር እንዳስቀመጠው ይህ የመብት ጥያቄ ነው። ይህ መብት ጥያቄ፣ የነጻነት ጥያቄ ደግሞ የሁሉም የኢትዮጵያ ህዝቦች ጥያቄ ነው። አሁን የሚደረገው በኦሮሞ ውስጥ የሚያካሄደው ወያኔ ከፋፋይ ዘረኛ መድሏዊ ስርዓት፣ የፋሽስታዊ ስርዓት የሚያካሄደው በአፋር ህዝብ ላይ፣ በጋምቤላ ህዝብ ላይ፣ በኦጋዴን ህዝብ ላይ፣ በአማራው ህዝብ ላይ፣ በሁሉም ህዝቦች ላይ ባለፉት 4 ዓመታት ይህ ነው የማይባል መጠነ ሰፊ ጥቃትና በደል ደርሷል። ዛሬ እየደረሰ ያለው ኦሮሚያ ውስጥ ሌላም አካባቢ የኢትዮጵያ አካባቢ በሙሉ ደርሷል። ስለዚህ ነው ህዝቡ በጋራ መነሳት ያለበት። ይህ ጥያቄ መገንጠል ጥያቄ አይደለም። ይህ ጥያቄ ኢትዮጵያ የሁላችንም የህዝቦቿ በእኩልነት በመብት በነጻነት የሚኖሩባት አገር ትሁን ነው። የኦሮሞ ህዝብ የሚያቀርበው ጥያቄ የሁሉም ህዝቦች ጥያቄ ነው። የመብት ጥያቄ ነው። የነጻነት ጥያቄ ነው። የእኩልነት ጥያቄ ነው። የፍትህ ጥያቄ ነው። ይህም ጥያቄ ሌላው ህዝብ በሙሉ አንግቦ ከዳር እስከ ዳር ከጫፍ እስከ ጫፍ ከኦሮሞ ህዝባችን ጋር ሆኖ ይህንን ስርዓት መታገልና መገርሰስ አለበት።
አቶ ነአምን ዘለቀ የአርበኞች ግንቦት 7 የውጭ አመራር የውጭ ግንኙነት ኃላፊ፣ አቶ ጀዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዋና ዲሬክተር፣ ለጊዜያችሁ በጣም አመሰግናለሁ።
እኛም በጣም እናመሰግናለን። አቶ ሰለሞን ቪኦኤ ለሰጣችሁን እድል።
አድማጮቻችን፣ አሁን ቀደም ሲል በሰማችሁ ዙሪያ ተቃዋሚዎቹ በትብብር ጥሪያቸው ላይ ላቀረቧቸው ክሶች ከኢትዮጵያ መንግስት ቃል አቀባዮች በኩል ምላሽ ለማግኘት ሞክረናል። ጥረታችን አልተሳካም። ሙከራችን ግን ይቀጥላል።
አንድ የመጨረሻ ዘገባ ይኖረናል አድማጮች። በሺሃው ሳውዲ አረቢያዊ የእምነት መሪ በሼህ ኒምር አልኒምር ላይ ባለፈው ዓመት ተላልፎባቸው የነበረ የሞት ፍርድ ሰሞኑን ከተፈጸመባቸው ወዲህ በሳውዲ አረቢያና በኢራን መካከል የተነሳውን የተጋጋለ ውጥረት ለማርገብ የታሰበ ጥንቃቄ የተመላበት የተባለ ዲፕሎማሲያዊ ጥረት ዩናይትድ ስቴትስ መጀመሯ ተወርቷል። በሌላ በኩል ደግሞ የአካባቢው ሀገሮችና ታጣቂ ኃይሎች ጎራ እየለዩ ከሁለቱ ጀርባ መሰለፍ መቀጠላቸውንና የውጥረቱ ተጽዕኖ እየተንጸባረቀ መሆኑን ተንታኞች እየተናገሩ ነው። ይህ በእንዲህ እንዳለ ቴህራን ውስጥ በሳውዲ ኤምባሲ ላይ የተፈጸመውን ጥቃት ኤርትራ አውግዛለች። ሰሎሞን አባተ ከተለያዩ ምንጮች የተሰባሰቡ መረጃዎችን ያካተተ ዘገባ ይዟል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ የሁለቱንም ሀገሮች ባለሥልጣናት እያገናኙ ንትርካቸውንና መፋጠጣቸውን እንዲያረግቡ ለማግባባት እየሞከሩ ነው። ዩናይትድ ስቴትስ በአካባቢው ያሉ ጥቅሞቿ በሁለቱ የክልሉ ሀያላን መጋጨት የበዛ ጉዳት ሊደርስባቸው እንደሚችል በማሰብ እየሰጋች መሆኗ እየተነገረ ነው። በሼህ ኒምር አልኒምር መገደል ኢራናውያንና መንግሥታቸው በእጅጉ ተቆጥተዋል። ብስጭትና ንዴታቸውን ቴህራን በሚገኙ የሳዑዲ አረቢያ ዲፕሎማሲ ሚስዮኖች ላይ ጥቃት በማድረስ አሳይተዋል። በኤምባሲው ሕንፃ ላይ ቃጠሎ አስነስተዋል። የኤምባሲውን ሰነዶች አተራምሰዋል፣ በታትነዋል። ይህ ጥቃት ለተራዘመ ጊዜ ሊቆይ የሚችል መዘዝ እንዳለው እየተሰማ ሲሆን ለዚህ ማስታገሻ የሚሆን ድንጋጌ ከዋሽንግተን ሊወጣ አይችልም ስትል አሜሪካ አስታውቃለች።
Solutions to problems in this region must come from leaders in this region.
በመሰረቱ በአካባቢው ላሉ ችግሮች መፍትሄው መምጣት ያለበት ከዚያው ከአካባቢው ነው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ኪርቢን መልእክት ነው የሰማችሁት። ይህ በሳዑዲ አረቢያና በኢራን መካከል ድንገት የተፈጠረ የግንኙነት ሸለቆ የበዙ የአካባቢውን ጉዳዮች ይጎዳሉ የሚል ፍርሃት ከውጭ ጉዳይ መስሪያ ቤት እንደሚስተዋል ተንታኞች ይናገራሉ። ከነዚህ አካባቢያዊ ጉዳዮች አንዱ በሶሪያ የፖለቲካ ሽግግር ጉዳይ ላይ የተባበሩት መንግስታት ድርጅት ሊያካሂድ ያቀደው ድርድር ይገኝበታል። የዲሞክራሲዎች ደህንነት ጥበቃ ድርጅቱ ባልደረባና ተንታኝ ዴቪድ አንድሩ ዋይንበርግ እንዲህ ይላሉ።
Probably the most significant way in which it's an impediment may be the extent to which regional diplomats may be less interested in focusing on the
ምናልባት እነዚህ ችግሮች መሰናክል እንዲሆኑ ከመያደርጓቸው ጉዳዮች መካከል ዲፕሎማቶቹ እንዲህ አይነቱን የሥራ ጉዳይ የሶሪያ ጉዳይ ስብሰባ ከማዘጋጀት ይልቅ ትልቁ ትኩረታቸው ወደዚህ የባህረ ሰላጤ ውጥረት መዞሩ ሊሆን ይችላል።
የዊልሰን ማዕከሉ አሮን ሚለር ደግሞ አሜሪካ አጣብቂኝ ውስጥ ገብታለች ይላሉ። ወይ ልትጠግነው ወይ ልትተወው የማትችለው ወጥመድ ውስጥ ገብታለች።
This was a way to send an unmistakable message both to any perspective.
በአንዳንድ ጉዳዮች ላይ ከኛ ጋር ሊተባበሩ በሌሎች ደግሞ ሊቃወሙን በሚችሉ መንግስታት አጣብቂኝ ውስጥ ነው ያለነው። በዚህ አጋጣሚ ከሳውዲና በኢራናውያኑ መካከል የምናየው በትክክል ይህንኑ ነው።
የነበልባሉ ዳፋ ለጎረቤቶቻቸው ሀገሮችም ሊተርፍ እንደሚችል አሮን አክለው አስጠንቅቀዋል።
It was a dramatic escalation on the part of the Saudis, but it's a reflection of a deep cold
war. ኢራናውያኑ ለየመናውያኑ ሁቲዎች የሚሰጡትን ድጋፍ ሊያጠናክሩ ይችላሉ። ባህሬን ውስጥና እዚያ ሳውዲ አረቢያ ውስጥ በሚገኙ ሺያ ማህበረሰቦች ውስጥ እየተንተከተከ ያለውን እንፍላል ማማሰላቸውን ሊያበዙ ይችላሉ። እነዚህ አይነት እንዲህ አይነት ውጥረት ሶሪያ ውስጥም ሊበረታና ቴራንም ለአሳድ የምሰጠውን ድጋፍ ደለብ ልታደርግ ትችላለች።
በአካባቢው የሃይማኖት ውጥረቶች እንዳይባባሱም ይሰጋሉ የመካከለኛው ምስራቅና የዓለም አቀፍ ፖለቲካና ግንኙነቶች ተንታኞች። ይህ ሁኔታ ደግሞ ዩናይትድ ስቴትስ እየያዘች የምትቀርባቸውን ሐሳቦች ሊያወሳስብ በውጤቱም ጥቅሞቿን ሁሉ ሊጎዳ ይችላል ይላሉ። ይበንዲህ እንዳለ የመካከለኛው ምስራቅና የምስራቅ አፍሪካ ሀገሮች ጎራ እየለዩ ከሁለቱ ባላንጦች ጎን መሰለፋቸው እንዲሁም እስላማዊ መንግስት ቡድንን የጨመሩት የመካከለኛው ምስራቅ ጦርነቶች ከመፈታትና ወደ ሰላም ከመዝገም ይልቅ ሊባባሱና ሊሰፉም ይችላሉ የሚል ትንቢት እየተሰማ ነው።
نعم اعتقد ان الانشوء العلاقه السعوديه الايرانيه
ستؤثر يا 41 عامت ادميو يمناوي يحساب سرا بالمويا سلطان زيد بزيخ يا سعودي ايران يسمونو مفاتتنا طاتنا طونچان يماوناچف ستا غبا كتهچاره وديخ يا يمنو طورنت بسوبتال يلالو ازياو يمن وانا كتما سنعا وسط باللبيتاچو هونو قوسو يتباباسه تكسو يبركته مت ايلالو ابلاچا زيغاوا يسوني امنت تكتا يهونبات كويت امباسادروان كتهران لمطرات اسكاون لالو غزي የመጨረሻይቱ ሆናለች። የተባበሩት አረብ ኤሚሬቶችና ባህሬን ሱዳን ከቴህራን ጋር ያላቸው ግንኙነት ተስተጓጉሏል። በነገራችን ላይ በትናንት ዘገባችን ሱዳን የሳውዲ አረቢያን አምባሳደር አባራለች የተባለው በስህተት ነበር። የኢራንን አምባሳደር አባራለች፣ የራሷንም ዲፕሎማሲያዊ ሚስዮን ከቴህራን አስወጥታለች በሚል እንዲታረም ከይቅርታ ጋር ጠይቃለሁ። ሳውዲ አረቢያ ቅዳሜ ዕለት ሸህ አልኒምርን መግደሏ እንደተሰማ ቴህራን በሚገኘው የሳውዲ አረቢያ ሚስዮን ላይ ብርቱ ጥቃት መፈጸሙና ሀገሮቹ ዲፕሎማሲያዊ ግንኙነቶቻቸውን ማቋረጣቸው መዘገቡ ይታወሳል። ዩናይትድ ስቴትስ ውስጥ የሚገኘው የስልታዊ ጥናቶች ዓለም አቀፍ ተቋም ዋና ዳይሬክተር ማርክ ፊትስፓርክ ለቪኦኤ ሲናገሩ የአካባቢው ክፍተቶች አሁን ከሚስተዋሉት በእጅጉ የሰፉ መሆናቸውን አመልክተዋል።
Kuwait and United Arab Emirates and Bahrain have all been pretty much in sync with Saudi Arabia concerning
Kuwait የተባበሩት አረብ ኤሚሬቶች እና ባህሬን ከሳውዲ አረቢያ ጋር ያላቸው ትስስር ይበልጥ የተጠበቀ ነው። ከኢራን በኩል ይመጣል የሚባለው ስጋት እንዲሁም በኒኩሌር ድርድሩ እየበረታ ነበር።
በኢራንና በምዕራባውያኑ ኃይሎች መካከል የተደረሰው የኒኩሌር ስምምነት በታቀደው መሰረት ተግባራዊ ከተደረገ ቴህራን የተጣሉባት ማዕቀቦች ይነሱላታል። በአካባቢው የማትበገር የኢኮኖሚ ባለጠጋ ባለብዙም ወረቶንና የሰፈሩን ታጣቂዎች ይበልጥ ማደራጀትና ማሰማራት ተቀጥላለች የሚል ስጋት ያላቸው ብዙ ናቸው። ለምሳሌ የሊባኖስን ሂዝቦላና የመናውያኑን ሁቲዎች። የመጣኔ ሀብት ብቻ አይደለም መፋጠጡ። ፓት ፊትስፓርክ እንደሚሉት
This conflict has become more of a Sunni Shia split and also
ይህ ግጭት ይበልጡን የሱኒ ሺያ መከፋፈል እንዲሁም ያረጀ ያፈጀው የፋርስና የአረብ መንግስታትም ግጭት የመሆኑ ነገር እየባሰበት ነው።
ይህ በእንዲህ እንዳለ የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ቴህራን ውስጥ የሳውዲ አረቢያ የድር
ይህ በእንዲህ እንዳለ የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ቴህራን ውስጥ የሳዑዲ አረቢያ ኤምባሲ የደረሰበትን ጥቃት አውግዟል። የኤርትራ መንግሥት ከሳዑዲ አረቢያ ጋር ያለውን ስልታዊ የጉርብትና ግንኙነት በድጋሚ እያረጋገጠ ቴህራን ውስጥ በሳዑዲ አረቢያ ኤምባሲ ላይ የተፈጸመውን ጥቃት ያወግዛል ብሏል የአስመራ መግለጫ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዲሱ አበበንን ደህና ደሩ። ቀጥሎ የትግርኛው ፕሮግራም ይሰማል። The Voice of